ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ግንቦት 17 2016 ዓ.ም ምረት ዝግጅታችን ጀመረ። በአፋር ክልል መጋሌ ወረዳ 3 ሰዎች በታጣቂዎች መገደላቸው ተገለጸ። ይህን የተመለከተ ዘገባ በምሽቱ ወደ እናንተ እናደርሳለን። ከሰሞኑ ልክ ያለፈን የመጠጥ ሱስ ጦስ ባስቂኛ አቀራረብ የቃኘ የስላው ደረቢም በአዲስ አበባ ቀርቧል። ይህም በምሽቱ ወደ እናንተ ከምናደርሳቸው ዝግጅቶች መካከል ነው። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የዕለቱ የተመረጡ ሙዚቃዎች ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። አስማማዬ ነኝ። ፕሮግራም በመምራት እስከ ምሽቱ 4 ሰዓት ድረስ አብሬያችሁ አመሻለሁ። እናንተም ምሽቱን ከኛ ጋር እንድታሳልፉ ከወዲሁ ጋብዛለሁኝ። የስቱዲዮ ቅንብሩን የምትመራልን ብራና ይሉናት። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም ላይ በቀጥታ እየተላለፈ ይገኛል። በዛም እንድትከታተሉን ጋብዛለሁ። አሁን ሰዓቱ የዕለቱ የዓለም ዋና ዋና ዜናዎች ወደ እናንተ የሚደርሱበት ነው። ወደዚያው ልምራችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ደቡብ አፍሪካ የዓለም አቀፉ የፍትህ ፍርድ ቤት እስራኤል በጋዛ ከተማ ራፋ የምታደርገውን ጥቃት እንድታቆም የሰጠውን ትዕዛዝ አደነቀች። ፍርድ ቤቱ ያቀረበውን የተኩስ አቁም ጥሪ ያደነቁት የደቡብ አፍሪካ የውጭ ጉዳይ ሚኒስትር ናሌዲ ፓንዶር ትላንት አርብ በሬዲዮ በሰጡት አስተያየት የተባበሩት መንግስታት አባል አገራት ለውሳኔው ተግባራዊነት ድጋፍ እንዲያደርጉ አሳስበዋል። ደቡብ አፍሪካ ሐማስ ጥቅምት 7 ቀን በእስራኤል ላይ ያደረሰውን ጥቃት ተከትሎ እስራኤል በጋዛ የወሰደችውን እርምጃ ዘር ማጥፋት ነው ስትል ከሳለች። ዓለም አቀፉ የፍትህ ፍርድ ቤት የዘር ማጥፋት የተባለውን ጉዳይ እያጤነ ሲሆን፣ ቀደም ሲል እስራኤል በወታደራዊ ዘመቻዋ ወቅት የዘር ማጥፋት ድርጊቶችን ለመከላከል መውሰድ ይገባታል ያለውን የቅድመ ዝግጅት እርምጃዎችን አውጥቷል። እስራኤል ግን በራፋ ወታደራዊ እርምጃዋን የቀጠለች በመሆኑ ደቡብ አፍሪካ ተጨማሪ ትዕዛዞች እንዲወጡ ጠይቃለች። የውጭ ጉዳይ ሚኒስትሩ ፓንዶር እስራኤል የፍርድ ቤቱን ትዕዛዝ ስለማክበሯ ያላቸውን ጥርጣሬ ገልጸው የተባበሩት መንግስታት ድርጅትና የጸጥታው ምክር ቤት ዓለም አቀፍ ሕግን እንዲያስከብሩ ጠይቀዋል። ዘገባው የኤኤፍፒ ነው። ዛሬ ቅዳሜ የተሰበሰቡት የበለጸጉት የቡድን 7 አገራት የፋይናንስ ሚኒስትሮች ከታገዱ የሩሲያ ንብረቶች ከሚገኘው ወለድ ዩክሬንን ለመርዳት ይስማማሉ ተብሎ ይጠበቃል። ስምምነቱ በሚቀጥለው ወር ለሚደረገው የቡድን 7 አገራት መሪዎች ውሳኔ ጥርጊያ መንገድ እንደሚከፍት ተገምቷል። ውሳኔው ያስፈልገው ከሁለት ዓመታት በላይ ሩሲያን እየተጋፈጠች ለምትገኘው ዩክሬን ተጨማሪ የገንዘብ ድጋፍ በማስፈለጉ ነው። የዩክሬን የገንዘብ ሚኒስትር ሰርጌ ማርቼንኮ በሰሜን ጣሊያን በሚገኘው ስትሬሳ ከተማ በተካሄደው የሚኒስትሮች ስብሰባ የገንዘብ ድጋፍ ጠይቀዋል። ኪየቭ በካርኪቭ ክልል የሩሲያን ግስጋሴ አቁም ያለው ብትልም የዩክሬን ጠቅላይ ኤታ ማዦር ሹም ዛሬ ቅዳሜ ጠላት በከፊልም ቢሆን ስኬት አግኝቷል ሲሉ ሁኔታው አስጨናቂ ነው ብለዋል። የዩናይትድ ስቴትስ የግምጃ ቤት ሹም ጃኔት የለን ከታገዱት የሩሲያ ንብረቶች ከሚገኘው የወደፊት ወለድ ለዩክሬን የ50 ቢሊዮን ዶላር ብድር እንዲሰጥ አማራጭ አቅርበዋል። የቀረበው ሀሳብ ዩክሬንን በትልቁ የሚያጠናክር ክር ቢሆንም እዳውን የሚወስነው ማን ነው? ሊኖር የሚችለውን ስኪሳራ በዩናይትድ ስቴትስና በቡድን 7 አገሮች መካከል መከፋፈል የሚቻለው እንዴት ነው? የወለድ ተመኑ አወሳሰንስ እንዴት ይሆናል? የሚሉትን ጨምሮ ዝርዝር ጥያቄዎች ተነስተዋል። ሩሲያ ዩክሬንን እንደ አውሮፓ አቆጣጠር በ2022 ከወረረች ወዲህ በቢሊዮኖች የሚቆጠሩ ዶላሮች፣ መዋለ ንዋዮችና ሌሎች ንብረቶች በምዕራባውያን ታግደዋል። ለዩክሬን እንዲከፈል የታሰበው በተቀማጭ ከተያዙ እነዚህ ሀብቶች መሆኑን በኤፍፒ ዘገባ ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ቻይና በታይዋን አቅራቢያ የጦር ልምምድ አደረገች። ቻይና 111 አውሮፕላኖችና 46 የባህር ኃይል መርከቦችን በማሰማራት በታይዋን ዙሪያ ለሁለት ቀናት የፈጀውን ወታደራዊ ልምምድ አጠናቃለች። የታይዋን መከላከያ ሚኒስቴር 82 የቻይና አውሮፕላኖች የታይዋንን የባህር ሰርጥ መስመር አቋርጠው ወደ ታይዋን የውሃ ክልል 24 ማይል ቀርበው መብረራቸውን አስታውቋል። ልምምዱ ቻይና እንደ ገንጣይ በምትመለከታቸው አዲሱ የታይዋን ፕሬዚደንት ቺንግ ቴን ላይ ያነጣጠረ መሆኑ ተገልጿል። ቤጂንግ ለምምዶቹን አስፈላጊ ናቸው ስትል ታይዋን አለመረጋጋትን የሚፈጥሩ ትንኮሳዎች ናቸው ብላለች። ተንታኞች ይህ የቻይና ለምምድ ከናሴ 2022 ወዲህ ሶስተኛው መጠነ ሰፊ ለምምድ ሲሆን ወደ ታይዋን የቀረበ እንደሆነም ጠቁመዋል። የቻይናን ጥቃት ለመከላከል ታይዋን ደህንነቱ የተጠበቀ የአሜሪካ ጸረ መርከብ ሚሳኤሎች ያስፈልጋታል ሲሉም ተንታኞች መክረዋል። የቻይና መከላከያ ሚኒስቴር ውህደቱ እስኪሳካ ድረስ ቀጣይነት ያለው ጫና እንደሚኖር አስጠንቅቋል። በመጨረሻም የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለሶስተኛ ጊዜ የስልጣን ዘመን መወዳደር በሚፈልጉበት ባለብዙ ደረጃዎች ምርጫ በሚሊዮኖች የሚቆጠሩ ህንዳውያን ዛሬ ቅዳሜ ድምጻቸውን ሰጥተዋል። መራጮቹ ድምጻቸውን የሰጡት በስምንት ክልሎችና በፌዴራል ግዛቶች በሚገኙ 58 የምርጫ ክልሎች 45 ዲግሪ ሴልሺየስ የደረሰ ከፍተኛ የሙቀት መጠን በተመዘገበበት ሁኔታ ውስጥ እንደነበር ተጠቅሷል። የሞዲ ባህራቲያ ጃናታ ፓርቲ ወይም ቢጂ ፔ ከተቃዋሚዎቹ ከኮንግረስ ፓርቲና ከክልላዊ ፓርቲዎች ጥምረት ጋር በመወዳደር ያሸንፋል ተብሎ ይጠበቃል። ተቺዎች እስልምናና ሙስሊሞችን ይቃወማሉ የሚባሉት ሞዲ በምርጫ ዘመቻቸው ከፋፋይ ንግግሮችን ተጠቅመዋል ሲሉ ወቅሰዋቸዋል። ሞዲ በታችኛው ምክር ቤት ከ543 መቀመጫዎች 400 በማግኘት ለማሸነፍ እንዳለሙ ተነግሯል። ተቃዋሚዎች በስራ አጥነትና በዋጋ ንረት የተነሳ ሊያሸንፉ እንደሚችሉ ተስፋ አድርገዋል። የምርጫው የመጨረሻው ዙር እንደ አውሮፓ አቆጣጠር ሰኔ 1 እንደሚካሄድ ሲነገር፣ ውጤቱ በሰኔ 4 እንደሚገለጽ ይጠበቃል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ግንቦት 17 2016 ዓ.ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዘወትር ሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፍላችሁን ዝግጅታችን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ ማዳመጥ እንደምችሉም ከወዲሁ ለማስታወስ ወዳለሁኝ። ለዛሬ ቅዳሜ ምሽት ወደ ያዝነው የመጀመሪያ ቅንብር እንለፍ። የምሽት የመጀመሪያ ቅንብራችን የሚሆነው መግቢያ ላይ ያስተዋውቋቸው ርዕሰ ጉዳይ ነው። ከአጎራባች የትግራይ ክልል ወረዳዎች ወደ አፋር ክልል ተሻግረዋል የተባሉና ማንነታቸው በግልጽ ያልተለዩ ታጣቂዎች ባለፈው ረቡዕ ግንቦት 13 ቀን 2016 ዓ.ም በአፋር ክልል መጋሌ ወረዳ ፈጸሙት በተባለ ጥቃት ሶስት ሰዎች መገደላቸውን ለአሜሪካ ድምፅ በስልክ አስተያየታቸው የሰጡ የአካባቢው ነዋሪዎች ተናግረዋል። የትግራይ ደቡባዊ ዞን አስተዳደር ሀጎስ ሀብቱ ግን ከክልሉ ወሰን ተሻግረው አፋር ውስጥ ጥቃት የፈጸሙ ታጣቂዎች እንደሌሉ ተናግረዋል። የአፋር ክልልም ሆነ የፌዴራል መንግስት ደረሱ የተባሉትን ጥቃቶች አላረጋገጡም። ግድያዎቹን ስለፈጸሙት ታጣቂዎች ማንነትም የሰጡት መግለጫ የለም። በጉዳዩ ላይ የአሜሪካ ድምፅ በየደረጃው ካሉ የፌዴራል መንግስትና የአፋር ክልል አመራሮች ምላሽ ለማግኘት ያደረግነው ጥረትም አልተሳካም። ኬኔዲ አባተ በዚህ ጉዳይ ላይ ተጨማሪ አለው።
ከአፋር ክልል ዞን 2 መጋሌ ወረዳ በስልክ አስተያየታቸውን የሰጡን የአካባቢው ነዋሪዎች ከትናንት በስቲያ ረቡዕ ግንቦት 14 ቀን 2016 ዓ.ም የትግራይ ክልልን ወሰን ተሻግረው አፋር ክልል የገቡ የታጠቁ ሰዎች ጥቃት መፈጸማቸውን ተናግረዋል። ጥቃቱ ተፈጸመ በተባለበት አካባቢ ነዋሪ መሆናቸውን የነገሩን አቶ አሊ ሲራጅ የተባሉ አስተያየት ሰጭ ታጣቂዎቹ በሁለት ክልሎች አዋሳኝ ላይ በመትገኘው መጋሌ ወረዳ ቀበሌ ውስጥ ማለዳ ላይ ጥቃት ፈጽመው 3 ሲቪል ሰዎች መግደላቸውንና ቤቶች ማቃጠላቸውን ተናግረዋል። የእንስሳት ዘረፋ እንደተፈጸመም ጨምረው ገልጸዋል።
አሁን ይሄ ጥቃት የፈጸመው በመጋሌ ወረዳ ጦንሰ ቀበሌ ልዩ ስም ኤለጎበ በመባል የምትጠራው ቦታ ላይ ነው። አርብቶ አደር ማህበረሰብ ላይ በከፈተው ጦርነት ደግሞ ከፍተኛ ውድመትና ከሰራ ነው የፈጸሙት። ጉዳቱ የደረሰው ግመሉ አሁን ግመል 6000 ግመል ጉዳት ማለት አሁን የት እንደወሰደው አይታወቅም። 60000 የሚሆን በግና ፍየል ወሰዱት። ያቃጥሉት ቤቶች ደግሞ ብዛት 120 ቤቶች ተቃጥሏል። ሶስት ህይወት ደግሞ ጠፍቶበታል። ወንዶች ናቸው።
ሶስቱም ወንድ ናቸው።
ያው ሁሉም ወጣቶች ማለት ይችላል። ሰባት ሰው ደግሞ ውጋት ኃይለኛ እንትን ነው የደረሰበት፣ ጉዳት ደርሶበታል። ጥቃት የተፈጸመው ከትናንት ወዲያ ነው። ዛሬ ሶስተኛ ቀን ነው። በሰባት ወራር ነው ማለት ወታደሮች ያመጡት። በሰባት ወራር አራግፎ ነው ህብረተሰብ ላይ ጥቃት ያደረሱ። በጠዋት ነው፣ አሁን 12 ሰዓት ላይ ነው ጥቃት የፈጸመባቸው።
የትግራይ ክልልም ባለፈው ለግንቦት 12 አጥቢያ በራያ ዘቦ ባጎራባች አካባቢው ካፋር ክልል በመጡ ታጣቂዎች ጥቃት ተፈጽሟል እና በዚህም 7 ሰዎች በአብዛኛው ጻናት የሆኑ ተገድለዋል የሚል ክስ አቅርበዋል እና በዚህ ላይ እንደው ምንድነው የናንተ አስተያየት?
አሁን ይሄ ያው እነሱ መግለጫው ሰጥቷል ትግራይ ክልል ግዛት አስተዳደር ካፋር በኩል የመጡ አካላት ወደ ትግራይ ገብተው ጨፍጭፈው ነው ያለው። ይሄ ነገር ትክክለር ለምን በእኛና በእነሱ ድንበር ነው አሁን ሰዎች የመጡት? ከዛ ደግሞ ሁላችን አውግዘናል አሸባሪ ሽፍታ ነው በእኛና በእነሱ መሃል ገብቶ አሸባሪ ሽፍታ ነው የፈጸመው። እነዚህ የፈጸሙት አካላቶች ደግሞ የአፋር ይሁን ትግራይ ይሁን ምን የታወቀ ነገር የለም እኛ አላወቅንም። እስካሁን እርግጡ መፈጸም አልነበረበትም አውግዘናል። እንዳወገዝነው ደግሞ ማንም አይነት ምላሽ ሳንሰጥ ነው እነሱ አሁን በ12 ሰዓት ጦርነት የከፈቱብን ማለት ነው። እኛም ከሆነ መጠራት አለበት ሳናጠራ ኃላፊነት የጎደለው ጦርነት ነው ብዬ ነው ማምነው ነው። ይሄን
አቶ ሙስጠፋ ሙሳ የተባሉ የአካባቢው ነዋሪ ነኝ ያሉ አስተያየት ሰጪ
እዛው ክስተቱ በተከሰተበት ቦታ ከበረ ነዋሪ ነኝና በድንገት መጀመሪያ እነሱ አላሰብንም ያን የሄድ ታጥቆ ምናምን የታጠቀ ኃይል ይመጣል አንድ ማለት አላሰብንም። የጎረቤትና ጎረቤት ግጭት መስሎን ነበረ። ከዛ በዘባት ኦራር መጡብንና ከፈቱብን ቶክሲና 120 ምናምን ቤት ተቃጠለብን። የነበረው ፍየል ግመሮች ምናምን እዛው የነበረን ዳል ወረሩት ማለት ነው። ምንም የሚበላም የሚለበስም ማላላ ተረፉንም።
ነዋሪዎቹ ጥቃት አደረሱ ያሏቸውን ሰዎች ከትግራይ ክልል የመጡ ታጣቂዎች ናቸው ከማለት ውጪ ማንነታቸውን በይፋ አልተናገሩም። ከአሜሪካ ድምጽ ተጠይቀው በመኪና ላይ የተጫኑ ታጣቂዎች ከመሆናቸው ውጪ የሚያውቁት ነገር እንደሌለ ተናግረዋል። የአፋር ክልልም ሆነ የፌደራሉ መንግስት ደረሱ የተባሉትን ጥቃቶች አላረጋገጡም። ድርጊቶቹን ስለፈጸሙት ታጣቂዎች ማንነትም የሰጡት መግለጫ የለም። ጥቃቱ ተፈጸመ የተባለበት የአፋር ክልል ዞን 2 የሰላምና ጸጥታ ቢሮ ኃላፊ በስልክ ስለ ጉዳዩ መረጃ ጠይቀናቸው ስብሰባ ላይ መሆናቸውን ገልጸው አመሻሽ ላይ እንድንደውልላቸው የነገሩን ቢሆንም ከዚያ በኋላ ስልካቸው ጥሪ አይቀበልም። የፌደራልና የክልል መንግስት የኮሙኒኬሽን ባለስልጣናት ደግሞ ስልክ ባለመመለሳቸው በጉዳዩ ላይ በየደረጃው ካሉ የፌደራል መንግስትና የአፋር ክልል አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። የአሁኑ ጥቃት መድረሱ የተነገረው ከአፋር ክልል እንደመጡ የተገለጹ ታጣቂዎች በፈጸሙት ጥቃት በከብት ጥበቃ ላይ የነበሩ 7 ሰዎች በአብዛኛው ጻናት መገደላቸውን የትግራይ ክልል ግዚያዊ አስተዳደር ካስታወቀ ከጥቂት ቀናት በኋላ ነው። በአፋር ክልል ተፈጸመ የተባለውን ጥቃት በተመለከተ አስተያየታቸውን የሰጡን የትግራይ ክልል ደቡባዊ ዞን አስተዳዳሪ ሀፍቱ ኪሮስ ከአካባቢው በመሄድ ጥቃት የፈጸሙ ታጣቂዎች እንደሌሉ ገልጸዋል።
በፍጹም የተፈጸመ ጥቃት የለም ብቻ ሳይሆን እየነገርኩ ያለሁት ኬኔዲ 7-11 አመት እስከ 18 አመት ህጻናት 2 ሰዎች ናቸው 2 ልጆች ናቸው ከ20 አመት በላይ ያሉት በጥይት ተጨፍጭፈው። ይሄ በጣም ትልቁ አጀንዳ መሆን ያለበት ይሄ ነው እና ያንን በፍጹም አላረግንም ልናረግም አንችልም። ማለት ህግና ስርዓት አለ። አፋር መንግስት ካለ የፌደራል መንግስቱም ካለ ዜጎች ተጨፍጭፈዋል። ስለዚህ እነዚህን ዜጎች ጨፍጫፊ በህግ ነው መጠየቅ ያለብን ብለን እና ያስቆም ነው ያን ያህል ወደዛ ምን ሄድ ማለት እንደዛ አይነት ተራሶች አይደለንም። ከዛ በኋላ ፍጹም የተፈጠረ ነገር የለም። አብረን ያው ከአፋር አመራሮች ጋር ግንኙነት እያደረግን ነው በተቻለ መጠን።
በትግራይ ክልል ደቡባዊ ዞን ራያ አዘቦ ወረዳ ለማክሰኞ ግንቦት 12 ቀን 2016 ዓ.ም ተመረጠ አጥቢያ በከብት ጥበቃ ላይ የነበሩ 7 ሰዎች ከአፋር ክልል ዘልቀው የገቡ ባሏቸው ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ በጥይት ተደብድበው መገደላቸውን የወረዳው አስተዳዳሪ አቶ ተዘራ ጌታሁን ለአሜሪካ ድምጽ ተናግረዋል። የትግራይ ክልል ግዚያዊ አስተዳደር ግንቦት 13 ባወጣው መግለጫ ታጣቂዎቹን ወንጀለኞች በማለት ከመግለጽ ውጪ ማንነታቸውን በይፋ አላስተዋቀም። ጥቃት አድራሾቹን ለመያዝ የአፋር ክልልና የፌደራል ፖሊስ ጥረት እንዲያደርጉም ጠይቆ ነበር። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየቶች በዋትሳፕ በስልክ መስመራችን መደመር 1-202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡ ይደርሰናል። ሆርን አት ቪኦኤኒውስ ዶት ኮም የሚል አድራሻችን ነው። ወደ ተከታዩ መሰናዳችን ስናልፍ ደግሞ ተከታዩ መሰናዳችን የኢትዮጵያን ሴቶች እየተገዳደረ ያለው የመስመር ላይ ቴክኖሎጂ ጾታዊ ጥቃትን የሚመለከት ነው። ሴቶች በኢትዮጵያ ከፍተኛ በሚባል ደረጃ በመስመር ላይ ቴክኖሎጂ ተረገፈ ጾታዊ ጥቃት እየደረሰባቸው እንደሚገኝ አንድ ጥናት አመለከተም። የኢትዮጵያ ሴቶች በማህበራዊ ትስስር አማራጭ ቴክኖሎጂዎች አማካይነት ጾታ መሰረት ያደረጉ አድሎና ጥቃቶች እየተፈጸሙባቸው እንደሚገኙና በዚህ ምክንያት ዝም እንዲሰኙ እንዲያፍሩና እንዲፈሩ መደረጋቸውን ሴንተር ፎር ኢንፎርሜሽን የተሰኘ ተቋም ያካሄደው አንድ ጥናት አመልክቷል። ስመኝሽ የቆየ ጥቃቱን ተጎጂዎችና የጥናቱን ተሳታፊዎች አነጋግራ ተከታዩን አዘጋጅታለች።
ቤተልሔም አካለወርቅ በዋናነት ፌስቡክንና ቲክቶክን በመጠቀም በተለያዩ የማህበራዊ ትስስር መድረኮች ላይ ስለ ሴቶች መብት በመሟገት ትታወቃለች። የሴቶች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎ እንዲያድግ የሚካሄዱ የማህበራዊ ሚዲያ ዘመቻዎችንም ትመራለች። በመላሹ ግን ከጸያፊ የስድብ መልእክቶች አንስቶ እስከ ወሲባዊና አካላዊ ጥቃት ማስፈራሪያዎች በዚሁ በማህበራዊ ሚዲያዎች ላይ ይደርሷታል።
የተለያዩ የደፍርሻለው፣ አስደፋብሻለው፣ ገልሻለው እንደዚህ አይነት ማስፈራሪያዎችን በመላክ አድራሻዎቻችንን በመላክ ከዛ ከቲክቶክ አልፎ ደግሞ የግል ፐርሰናል ስልካችን ላይ በመደወል ከኦንላይኑ አልፎ ወደ በአካል እየተከታተሉ የመኪና ታርጋችንን ፎቶ እያነሱ እዚህ ቦታ ትገኛለሽ፣ እዛ ቦታ ትገኛለሽ እያሉ እስከ መላክ የደረሱበት እና ኢቨን ዶ ገምተነው ብንመጣም ግን እንደዚህ በጣም የሚያስፈራ ሲትዌሽን ውስጥ እንገባለን ብለን አላሰብንም።
ከሱ አልፎ ቤተሰቦቿ ላይ የሚሰነዘሩ የጥቃት ማስፈራሪያዎች ደግሞ እጅግ በጣም ያስጨንቋታል።
ያው ታርጋ የፎቶ ካነሳ ተገቢ ነው ማለት ነው፣ ወይም አይቶኛል አግኝቶኛል ማለት ነው። ሰው ፊዚካል ነው። እኔ ኢቨንት ስራ ላይ ነው የምሰራው። ኢቨንት ላይ ደግሞ ሶሻል ሚዲያ ላይ ብቻ መሞጣሞጥ ምንድን ነው ሲዘ ወንዱነሽ የሚሻ ምናምን ብለው ለሶስት ምናምን ያዋከቡኝ ጊዜም ነበረ። በዛሬ ሶስት ወር አራት ወር አካባቢ አይ ቲንክ ዲሴምበር ላይ ቤት መልቀቅ ነበረብኝ። ምክንያቱም ቲክቶክ ላይ እስከ ቤቴ ቁጥር ድረስ አድራሻዬን ፖስት አደረጉብኝ። ዛቻው እና ማስፈራሪያው ሪል ሆነ። ምክንያቱም የኖር የነበረው የጋራ መኖሪያ ቤት ኮንዶሚኒየም ውስጥ ነው። ያ ደግሞ ከየት ነው ጥቃት ሊመጣ ትችለው? በጣም ከባድ ነው። ኢንቴንሽኔ ፖስት ሲያደርጉ መውጣት ነበረብኝ። ቤተሰቦች የሚዜ ደግሞ ወደ ሌላ ቤት ትሄጃለሁ ማለት ነው።
ቤተልሔም የዚህ አይነት የኢንተርኔት ላይ ጥቃት ብቸኛዋ ሰለባ አይደለችም። ሴንተር ፎር ኢንፎርሜሽን ሬዚሊየንስ የተሰኘ የሰብአዊ መብት ተሟጋች ተቋም በቅርቡ ይፋ ያደረገው ጥናት በኢትዮጵያ ያሉ ሴቶችና ልጃገረዶች በፌስቡክ፣ ቲክቶክ፣ ቴሌግራም እና ኤክስ አማካኝነት ከፍተኛ በሚባል ደረጃ ጾታዊ ጥቃቶች እንደሚደርስባቸው አስታውቋል። በጥናቱ ላይ የተሳተፉ አጥኚዎችም በኢንተርኔት አማካኝነት በሴቶች ላይ የሚደርስ ጾታዊ ጥቃት ኢትዮጵያ ውስጥ በከፍተኛ ሁኔታ ከመስፋፋቱ በተጨማሪ መደበኛ ልምድ የሚመስልበት ደረጃ ላይ ደርሷል ይላሉ። ከአጥኞቹ መካከል አንዷ የሆነችው የድርጅቱ ፕሮጀክት አስተባባሪ አዲያም ሰለሞን ከጥቃቶቹ መካከል የጥላቻ ንግግሮች፣ የበቀል ፖርኖግራፊና ትንኮሳዎች እንደሚገኙበት ታስረዳለች።
በቴክኖሎጂ ድጋፍ የሚደርሱ ጾታን መሰረት ያደረጉ ጥቃቶች ስንል ኢንተርኔትን፣ ማህበራዊ ሚዲያዎችን በመጠቀም የሚደርሱ ጥቃቶች ናቸው። እነዚህ በጥላቻ ንግግር መልክ ሊሆኑ ይችላሉ፣ በዛቻም ሊሆኑ ይችላሉ፣ በስድብም ሊሆኑ ይችላሉ። በሪሰርቹ ካየሹ አብዛኛው ሴቶች የሚደርሱባቸው የስድብ መልእክቶች፣ የዛቻዎች፣ የሪቨንጅ ፖርኖግራፊ የምንላቸው እንዴት ነው ሳይኮሎጂካል ትራማ ድረስ ሊያደርሳቸው የሚችሉ ጥቃቶች ናቸው።
በበይነ መረብ በተለይ ደግሞ በማህበራዊ ትስስር ድረገጾች ሴቶች ላይ የሚሰነዘሩ የጥላቻ ንግግሮች ወንዶች ከሚያጋጥሟቸው የተለዩ እንደሆኑና በብዛትም እንደሚበልጡ መቀመጫውን በእንግሊዝ ያደረገው መንግስታዊ ያልሆነ ተቋም የመራው ጥናት ያመለክታል። ለምሳሌ ቴሌግራም በተሰኘው የመልእክት መለዋወጫ መድረክ ላይ የሚታዩት የጥላቻ ንግግሮች በጾታ ንጽጽር ሲደረግባቸው 96.9% ሴቶች ላይ ያነጣጠሩ ሆነው እንደተገኙ ገልጿል።
ሴቶችና ወንዶች በኢንተርኔት ሆነ በማህበራዊ ሚዲያ የሚደርሱባቸው ጥቃቶች ለየብቻ ናቸው። የሴቶች አስከፊ ደረጃ ደርሷል። በማህበራዊ ሚዲያ ከፍተኛውን የጥቃት ቁጥር ቢይዙትም ወንዶች ላይም ጥቃት ይደርሳል። ለውጡ ግን ሴቶች ላይ የሚደርሰው ጥቃት በአለባበሷ፣ በሴትነቷ፣ በውጫዊ ውበቷ ነው እንጂ ፖስት ባደረገችው ይዘት ወይ ባጋራችው ሀሳብ አይደለም። የወንዶች ግን በተቃራኒው የሚደርስባቸው የጥላቻ ንግግሮች ባጋሩት ሀሳብ፣ በፖለቲካ አቋማቸው ነው እንጂ በውጫዊ ውበታቸው ላይ የተመሰረተ ጥቃት አይደለም የሚደርስባቸው። ዋናው መከፋፈያ ፖይንቱ እዚህ ጋር ነው።
ጥናቱ በሶስት የኢትዮጵያ ቋንቋዎች ማለትም በአማርኛ፣ በአፋን ኦሮሞና በትግርኛ እንዲሁም በእንግሊዘኛ የተካሄደ ሲሆን በጥናቱ ቃለ መጠይቅ ከተደረገላቸው ሴቶች መካከል 78 ከመቶ በላይ የሚሆኑት በኢንተርኔት ላይ ጥቃት ከደረሰባቸው በኋላ የፍርሃት ወይም የጭንቀት ስሜት እንደደረሰባቸው ተናግረዋል። በዚህም ምክንያት በርካታ ሴቶች ከኢንተርኔት ላይም ሆነ ከኢንተርኔት ውጪ ከሚደረጉ ህዝባዊ ግንኙነቶች በፍራቻ ምክንያት እየራቁ መሆናቸውን ጥናቱ ማመልከቱን አዲያም ታብራራለች።
ብዙ ተጽዕኖች አሉት። አንደኛ እንደዚህ ማህበራዊ ሚዲያ ላይ ወይ መየነበረብ ላይ ገብታ ሀሳቧን እንዳታጋራ ዝምታን እንድትመርጥ ያደርጋታል። ይህ ማህበራዊ ሚዲያ ላይ ብቻ ሳይሆን ዝምታን ደግሞ የምትመርጠው ትክክለኛ ህይወቷ ላይም የሚንጸባረቅ ችግር ነው የሚሆነው። ትክክለኛ ህይወቷ ላይ በትክክለኛ ዓለም ላይም ዝምታን እናስመርጣታለን። የሴቶችን ተሳትፎ የመገደብ ኢምፓክት አለው። ሲቀጥልም የቤተሰብ ህይወት ሊረብሽ ይችላል፣ የግል ህይወት ሊረብሽ ይችላል፣ የስራ ህይወት ላይም ጫና ሊያሳድሩ ይችላሉ።
ሴታ ሴት ፓወር የተሰኘ ጾታን መሰረት ያደረገ ጭቆና ለማስወገድ የሚደረግ እንቅስቃሴ ተባባሪ መስራችና የኢትዮጵያ የሴቶች ሰብአዊ መብት ተሟጋቾች ጥምረት ምክትል ፕሬዝዳንት የሆነችው ቤተልሔምም የዚህ ፍርሃትና ስጋት ተጠቂ ናት። ለዚህ ስጋቷ የህግ ከለላ ለማግኘትም ወደ ፖሊስ ጣቢያ ሄዳ ለማመልከት ሞክራ ታውቃለች። ያገኘችው ምላሽ ግን ተስፋ አስቆራጭ ነበር።
መጀመሪያ የዛሬ 3 ዓመት አካባቢ የአሲድ ምናምን ትሬቶቹ በጣም ከፍተኛ ሲሆኑ ፖሊስ ጣቢያ ሄደን ነበረ እና ስክሪንሾቶችን ስናይ ስቀው ነው የመለሱ። ምን እናርገው ምናምን ሶሻል ሚዲያ ላይ ታዲያ ምን ትሰሪያለሽ? እንደዚህ እንዳልመጣ ከፈለግ ሶሻል ሚዲያ ሽንታይ ና ወደ ሌላ ነገር ቢጂ ምናምን ነው አይነት መልስ የሰጡን። ተስፋ እንደሌለው ገብቶን ተመልሰ መገዛ ሄደን አናቀም።
አዲያም እንደምትለውም ጥቃቱን የከፋ የሚያደርገው ጥቃት አድራሾቹን በቀላሉ ማወቅ አለመቻሉ ነው።
ማን እንደፈጸማቸው ማወቅ አይቻልም። ባለን ስም መገብተን መጠቀም እንችላለን። ኢትዮጵያ ሆኜ ሌላ ሀገር እንዳለ አድርጌ ማውጣት እችላለሁ። ለየት ያለ ነው በአይነቱ። ማን እንደሆነም ስለማይታወቅ ሶሻል ሚዲያ ፕላትፎርሞች የራሳቸው አካውንታቢሊቲ መካኒዝም መፍጠር አለባቸው።
ቤተልሔም ሴቶች መብታቸውን በአግባቡ እንዲረዱና ሲጣሱ ደግሞ የመጠየቅ ብቃት እንዲያዳብሩ ለምታደርገው ትግል የማህበራዊ ትስስር መድረኮችን ቁልፍ የመገናኛና የመወያያ መድረክ አድርጋ አሁንም ትጠቀምበታለች። ከሌሎች የጥቃቱ ተጎጂ ሴቶች ጋር በመሆንም እኩልነት ወይም ሞት የሚል የማህበራዊ ሚዲያ ዘመቻ ያካሂዳሉ። ለዚህ ምክንያቷ ደግሞ የእሷ መሸነፍ የሌሎች በሚሊየን የሚቆጠሩ ሴቶች መሸነፍ ስለሆነ ነው ትላለች።
ፈርቼ ጠጥ ካልኩ በዛውም ሽንፈትም ይሆናል። እኔም ላሰብኩት አላማ ጥግ እንዳይደርስ እንቅፋት ይሆናሉ፣ ለሙቭመንቴም እንቅፋት ይሆናሉ። ከሱ በላይ ግን በጣም ብዙ ሚሊዮን ሴቶች ኢንስፓየርዶ ነው ድምጻቸውን እንዳይጠቀሙ እኔም በማኮላሸት ውስጥ እነሱ ይኮላሻሉ የሚል እምነት ስላለኝ ምንም ቢሆን አናቆምም።
በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን ለመከላከል እና በማህበራዊ ሚዲያ የሚሰራጩ ሐሰተኛ መረጃዎችንና የጥላቻ ንግግሮችን ለመቆጣጠር የጸደቁ ህጎች ቢኖሩም ህጎቹ የውሱንነትና የተፈጻሚነት ችግር እንዳለባቸው ባለሙያዎቹ ይገልጻሉ። የህግ ማሻሻያ ጥናቱ ሴቶችንና ልጃገረዶችን ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት ከሚደርስባቸው ጥቃት ለመጠበቅ መወሰድ አለባቸው ሲል በምክረ ሐሳቡ ካስቀመጣቸው እርምጃዎች መካከል አንዱ ሲሆን አዲያም ሌሎች የተጠቀሱ መፍትሄዎችን ታብራራለች።
ስልጠና መሰጠት ያለባቸው ኦርጋናይዜሽኖች ካሉ ፖሊስ ጣቢያም ሊሆን ይችላል ለእነሱ መስጠት፣ ህግ ላይም ክፍተት ካለ እሷን ህግ ማሻሻያ ማቅረብ ሊሆን ይችላል። ከዛም ደግሞ የሴቶች የማህበራዊ ተሳትፎ ምን ያህል አስፈላጊ እንደሆነ፣ የሴት ልጅ ሚና ምን ያህል አስፈላጊ እንደሆነ አጉልቶ ማሳየት የሁላችንም ሁሉም ሰው ይመለከተዋል እና ይሄኛው ጉዳይ የሀገር ጉዳይ ነው፣ የሴቶች ብቻ ጉዳይ ስለሆነ ሁሉም የራሱን አስተዋጽኦ እንዲያደርግ ነው።
ቤተልሔምም በተቻላት መጠን ራሷን ከጥቃት ለመጠበቅ የዲጂታል ደህንነት ስልጠናዎችን ወስዳለች። ቀጣዩ አላማዋ ደግሞ ሌሎች ሴቶችም በበይነ መረብ ስለሚደርሱ ጾታን መሰረት ያደረጉ ጥቃቶችና የጥላቻ ንግግሮች የተሻለ ግንዛቤ እንዲኖራቸውና ራሳቸውን እንዴት መጠበቅ እንደሚችሉ ስልጠና በመስጠት ደህንነቱ የተጠበቀ ማህበረሰብ መፍጠር ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የምሽቱ ሌላኛው ዝግጅታችን ደግሞ ከሰሞኑ በአዲስ አበባ ስለቀረበው የሰላው ደሪ ተመለከተ ነው። ከሰሞኑ ልክ ያለፈል መጠጥ ሱስጦስ ባስቀኛ አቀራረብ የቃኘ የሰላው ደሪ በአዲስ አበባ ላይ ቀርቧል። ቅምቀማ የሚለረስ የተሰጠው አውደሪ በሶስት ሳላይን ሰናዳ ሲሆን ከሰላሳ በላይ ስራዎች ቀርበውበታል። ሀብታሙ ስዩም ከሳላያኑ መካከል ከሁለቱ ጋር አጭር ቆይታ አድርጓል። ዘገባው በመቀጠል ይሰማል።
አዲስ አበባ ከተማ ላይ መናገሻውን ባደረገው አትሮኖስ የሥነ ጥበብ እልፍኝ ውስጥ ቀልብ ሳቢ ሥራዎችን ሲሰሩ የባጅ ወጣቶች ዓመት አልፎ ዓመት ሲተካ ለይደር የማያቆዩት የጋራ ኪናዊ ድግስ አለባቸው። ከአስር ዓመታት በላይ የቆየው ይሄ ድግስ ማኅበረሰባዊ ትኩረት የሚሹ ጉዳዮች ሳቅና ፈገግታን በሚያላብሱ የካርቱን ስዕሎች ተዋስተው የሚቀርቡበት አውደ ርዕይ ነው።
በተለያየ ታይትሎች ላይ ነው ስንሰራ የነበር ነው። ለምሳሌ በሴተኛ አዳሪ ዙሪያ ሊሆን ይችላል። በትራፊክ አደጋዎች ዙሪያም የሰራናቸው ነበሩ። በሽንት ቤት ዙሪያ በተለያዩ ርዕሶች ላይ ቢክ ያደረግን ካልተሳሳትኩ ለ13ኛ ዙር ነው ይህን የቅምቀማ የሚለውን ኤግዚቢሽን አዘጋጀ ነው።
የሰማችሁት ሲራክ ይልማን ነው። ከ20 ዓመታት በላይ በሥነ ጥበብ ባለሙያነትና በመምህርነት የቆየው ሲራክ ቅምቀማ በሚል በተሰየመው ልዩ አውደ ርዕይ ላይ የስዕል ሥራዎቻቸውን ካቀረቡ ሶስት ባለሙያዎች መካከል አንዱ ነው።
በየዓመቱ በምናቀርባቸው ኤግዚቢሽኖች በአስተማሪነታቸው በጣም እንግዲህ ትልቅ ፊድባክ የምናገኝ ሁልጊዜም ቢሆን፣ ምክንያቱም የምናነሳቸው ርዕሶች ቀላል የሚባሉ አይደሉም፣ ፈገግታን የሚፈጥሩ ናቸው። እንደገናም ደግሞ በወጣቱ ዙሪያ በተለይ እንደ ቀልድም ተብሎ የሚነገሩ ነገሮችን የምርም የተፈጠሩ ነገሮችን ነው ወደ ኮሚክ አርት ቀይረ ነው የምንሰራው።
አውደ ርዕዩ ልክ ያለፈ መጠጥን ጦስ በካርቱን ስዕሎች ቃኝ ነው። ከበድ ላለው አውድ ፈገግታን የመጫር አቅም ያለውን የካርቱን ስዕል ጥበብ ለምን እንደመረጡ ሲራክ ሲያስረዳ፣
ካርቱን አርት ያው እንደሚታወቀው የተለያየ አይነት ካርቱን አርት አለ። ግን እነዛ የተለያየ አይነት የካርቱን አርቶቹ በውስጣቸው ግን የሂውመር ወይንም ደግሞ ትንሽ ፈገግ የማስባል ነገሮች ካራክተሮች ይሰጣቸዋል። በነዛ ካራክተሮች ውስጥ ግን ትልቅ መልእክት ይተላለፋል። እንደው የማሳቅ ትንሽ የማዝናናት አይነት ባህሪ ውስጣቸው እየተደረገ የማልቀስን ስሜት ራሱ በማሳቅ ባህሪ ውስጥ ነው ተላለፍ የሚጠበቅበት። ይሄ ከመጠጥ ጋር በተያያዘ አሁን ላይ እንግዲህ ወጣቱም እየሆነ ያለውን ነገር እናያለን። ትንሽ መስመር የሳተም ይመስላል። እኛም ያለፍንበት እውነታዎች አሉ እና እነሱን እውነታዎች ትንሽ ፈገግ በሚያስደርግ የአሳሳል ዘይቤ በማድረግ ለማስተማር ነው። ማህበረሰቡን ወጣቱን ለማስተማር ነው።
ቅምቀማ በተሰኘውና ጥምረት ለኢትዮጵያ በተሰኘው ተቋም በተደገፈው አውደ ርዕይ ላይ ስራዎቻቸውን ካቀረበው ወጣት ሳሊያን መካከል አንዱ ላይኩን ግርማ በበኩሉ የካርቱን ስዕሎች በተለይም የወጣቶችን ቀልብ በመሳብ ረገድ ያላቸውን አቅም ያነሳል።
ቀለል ያለ ሊመስል ይችላል፣ ግን ከወጣት ከሆኑ ወይም ደግሞ ይሄ ከዚህ ከመጠጥ ጋር በተያያዘ ሀሳቦች ስናነሳ በቀላሉ ሀሳብን ከነዚህ ወጣቶች ጋር ለመረዳዳት እንዲመች ተብሎ የወጣ ርዕስ ነው። በዚህ ኤግዚቢሽን እንግዲህ ወደ 30 እና 32 የሚሆኑ የካርቱን ስራዎች ቀርበዋል። ከዛ ውስጥ እንግዲህ ሶስት ሰዓሊዎች ነን። ከሶስቱ ሰዓሊ እኔ 10 አካባቢ ደርሶ ሰርቻለሁ።
ከዓመታት ላላነሰ ጊዜ ብሩሽና ቀለምን እያገናኘ ውብ ስራዎችን ለእይታ ሲያቀርብ የቆየው ላይኩን የስነ ጥበብ ስራዎች ማህበረሰባዊ ንቃትን ለመፍጠር ያላቸውን አቅም ደጋግሞ ይናገራል። በአውደ ርዕዩ ላይ የተካተቱትን አይነት በቀላል ለተመልካች የሚገቡ ስራዎች ደግሞ ይበልጥኑ አይን ከፋች ስለመሆናቸው ያውሳል።
አርት ደግሞ ራሱን የቻለ ሚዲያ ነው። እንግዲህ ከጋዜጣው፣ ከቲያትሩ ወይም ደግሞ ከቴሌቪዥኑ ከምናገኛቸው ሚዲያዎች በተለየ ቀለምና መስመር ሀሳብን የመግለጽ አቅሙ ከፍተኛ ስለሆነ ስነልቦናዊ ፋይዳውም ከፍተኛ ስለሆነ በዚህ ጥበብ ውስጥ እነዚህ ማህበራዊ የምንላቸውን እለት ከእለት የምናያቸውን ሰዎች የሚያደርጓቸውን ድርጊቶች ማስተላለፋችን ከአርት ሰዎች ጋር ካለው ግንኙነት ባለፈ ታሪካዊ የሆነ ባህላዊ የሆነ እሴቶችን ለሚቀጥለው ትውልድ የምናስተላልፍበት ትልቅ ፋይዳ ያለው ሚዲያ ነው ብዬ አስባለሁ አርት። ስለዚህ ይህንን ሐሳብ በዚህ ውስጥ በማስተላለፋችን ጥሩ ነገር ለሚመጣው ጀነሬሽን ምናቆይ ይሆናል ብዬ አስባለሁ። ምክንያቱም እንደ ቀልድ አናየው። ለ14ኛ ጊዜ በአኑዋል የካርቱን አርት ኤግዚቢሽን ማለት በኢትዮጵያ ውስጥ በርግጠኝነት በሙሉ ልብ መናገር እችላለሁ፣ ምናልባት አላቅም ሌሎች ተቋማቶች ይህን አዘጋጅተው ሊሆን ይችላል፣ ግን ይሄ ጥምረት ለህይወት የሚያዘጋጀው ፕሮግራም አኑዋሊ ማህበራዊ እሴቶች ላይ ማህበራዊ መስተጋብሮች ላይ እነዚህ የምናያቸውን ዕለት ከዕለት የሚሆኑ ክንዋኔዎችን የምንገልጽበት ትልቁ ማስተላለፊያ ካርቱን አርት ኤግዚቢሽን አኑዋል ኤግዚቢሽን የምንለው ይሄ ትልቅ እና ምናልባትም በኢትዮጵያ የመጀመሪያው ነው ብዬ የማስበው ኤግዚቢሽን ነው እና ትልቅ ፋይዳ አለው ብዬ ነው የማስበው። እንደኔ
በዚህ አውደ ርዕይ ላይ የተሳተፉት ሲራክ ይልማ፣ በስርዓት ቱሉና ለይኩን ግርማ በግላቸው የራሳቸውን አሻራ የተዉትና አድናቂዎችን ያፈሩት ባለሙያዎቹ ለበርካታ ዓመታት በጋራ የመስራት ባህልን አዳብረዋል። በተምሳሌትነት ሊጠቀስ የሚችለው አብሮነት በዘርፉ ውስጥ ያላቸውን ስፍራ የበለጠ ለማሳደግ ተከታታይ ስራዎችን በጋራ ለመስራት የነበረውን ሚና ሲራክ ይልማ እንዲህ ገልጸዋል።
አብሮ ለሀያ ዓመት በመዝለቅን የኛ ስቱዲዮ ቀዳሚ የሚያደርገው ይመስለኛል። በጣም ብዙ ጥቅም አለው። በሀሳብ ትደጋገፋለህ። የስራዎቻችንን ሀሳብ በማጠናከር ስህተትም ከታየ ስራችን ላይ ስህተቱን ነቅሶ በማውጣት በመነጋገር ኢቨን ዲስከሽን ራሱ የሀሳብ አይዲያ ዲስከሽን በማድረግ ራሱ እኔ ያልታየኝን ፐርስፔክቲቭ የስራዎችን ስህተት ሌላኛው ጓደኛ ያሳየኛል። ለይኩን ወይ ደግሞ አብሮኝ እየሰራ ያለው ብስራት ስህተቱን ያሳየኛል። በጣም ትልቅ መደጋገፍ ነገር አለው። በህይወቴ ውስጥ ትልቅ ተጽዕኖ ፈጥረዋል ከምላቸው ሰዎች ውስጥ እንግዲህ ልጠራቸው የምችለው ብስራትና ለይኩንን ነው። አብሮ መስራት የሚያክል ነገር ምንም ነገር የለም።
የቅምቀማ ውድድር የአዘጋጅ ሰዓሊያን በቀጣይ ሌሎች ማህበረሰባዊ ፋይዳ ያላቸውን ስራዎች ለእይታ ለማቅረብ እቅድ እንዳላቸው ነግረውኛል። ታዲያ ስራዎቻቸው ለህዝብ መቅረባቸው ይቀጥል ዘንድ የዓላማ ተጋሪዎች ድጋፍ ሊነጥፍ እንደማይገባ አጽንኦት ሰጥተዋል። ሰዓሊ ለይኩን ግርማ በድጋሚ
አሁን ይሄ ጥምረት ለህይወት ኢትዮጵያ ቢባል ኤንጂኦ እነዚህ ማህበራዊ ጉዳዮችን ዕለት ከዕለት መነሳት አለበት ብሎ ሁሌ ብዙ ሀሳቦች ናቸው። ምናልባት ቅምቀማ የመጀመሪያው ይሁን እንጂ በጣም ብዙ ሀሳቦች ላይ በጣም ትልቅ ገዢ የሆኑ ሀሳቦች ላይ ይህን ኤግዚቢሽን ጊዜ ያሳይተናል። ግን አሁን በዚህ አይነት በአንድ ተቋም እነዚህ ሀሳቦች ተገልጸው ይሄዳሉ ሳይሆን በእኛ ብቻ ባይሆንም በብዙ ኢትዮጵያን ሰዓሊዎች እንዲሁም በካርቱን አርት ላይ በተለያየ ሚዲያም ኢቨን ፔንቲንጉም በስክላፕቸሩም በሌላውም እነዚህ ሀሳቦች ተጠናክረው እየተነገሩ ማለፍ አለባቸው ብዬ አስባለሁ እና ይህንንም ደግሞ ከወዲሁ የተለያዩ ተቋማቶች ቢያግዙ እና ቢረዱ ይህንን ነገር ሞር ሀሳብን እንደ ሀገር የምናንጸባርቅበት የተለያየ ኢትዮጵያ የተለያየ አይነት ባህል የተለያየ አይነት ኔሽን ያላት ሀገር ነች እና ብዙ ሀሳቦችን የምናወራበት ትልቅ መድረክ ነው እና ቢታገዝ እና ቢደገፍ ጥሩ ነው። ከመንግስትም ከተለያዩ የግል ተቋማትም ቢደገፍ ጥሩ ነው ብዬ አስባለሁ።
ባረቄ ጠርሙስ፣ ጥርሶ የረገፈ ጠጪ፣ ከሐኪሙ ጋር መግባባት ያቃተው የውስኪ ምርኮኛ፣ ኃላፊነቱን የረሳ የአገር ዘብ፣ የዘንድሮውን ቅምቀማ ውደር የታደሙት አይን ላይ ደጋግመው የሚከሰቱ ምስሎች ሊሆን ይችላሉ። ከአስቂኝ ስዕሎቹ ባሻገር ግን ልክ የሌለው መጠጥ አንገት የሚያስደፋ መዘዝ እንዳለው ሰዓሊያኑ እንዴት ዘነጋ እንደማይሹ ከቆይታችን ተረድቻለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
የግንቦት 17 2016 ዓ.ም ተመረጥ የቀዳሚው ምሽት ዝግጅታችን ወደ እናንተ መድረሱን ቀጥሏል። አብራችሁን ስላላችሁ በድጋሚ እናመሰግናለን። አሁን ደግሞ ጊዜውን ለሙዚቃ ቃና አስረክባለሁ። እንግዲህ ወልዴ ለምሽቱ የመረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ።
ጤና ይስጥልኝ። ይህ ሳምንታዊ የሙዚቃ ቃና ነው። እስከ ስርጭቱ ፍጻሜ ማስተናገዳችሁ እንግዲህ ወልዴ ነኝ። አብራችሁን እንድትቆዩ ጋብዛለሁ።
Thank you.
ከፍቶኝ ድምፃዊ ለምለም ኃይለ ሚካኤል ግጥም ናትናኤል ግርማቸው ግሩም ግጥም ነው ዜማና ቅንብር ኤልያስ መልካ ጊዜ ጊዜማ ጊዜ ሲሆን የባለ ጊዜ ወትሮም ባለመጸና የታል ሰሆኖ ጀግና ሐቀኛው ተንቆ አፈኛው ሲፈራ መዋል ብርቆኖበት አንዱ ባንዱ ሲፈራ ክብር ከብር ውሎ በሰው ላይ መዘን ያጣስ እንቅልፍ አለው ላገኘው ነው ማዘን
ቆጠረው ያውቀዋል እንደኔ ህይወት ያስተማረው ዓለም ለውለታ ግድም ባይሰጣት አይኔን ገልጦልኛል አግማታት ለንቧነው እንጂ ለማር ለሰበቡ ማንቀለሰ ጎጆ ማደር ያለው ውፏ
ከፍቶኝ ድምፃዊ ለምለም ኃይለ ሚካኤል ነበረች። ብሎንዲ Heart of Glass Blondie በ እንደረፈና ቁጣጥር 1974 በኒውዮርክ የተመሰረተ አሜሪካዊ የሮክ ባንድ ነው። ዘፋኛው ዴቪ ሃሪና ጊታር ተጫዋቹ ክሪስ ስታይን ነበሩ የመሰረቱት። በወቅቱ በአሜሪካ አዲስ የዘፈን ማዕበል እንደፈጠረ ይነገርለታል። ባንዱ የሮክ ቢሆንም ይህን የዲስኮ ሙዚቃ በ1979 ለቋል። ከአራት አመታት በፊት ማይሊ ሳይረስ በአይ ሄርት ሬዲዮ ፌስቲቫል ላይ ሲዘፍነው እንደገና ዘፈኑ ተወልዷል ማለት ይቻላል። በማይሊ ሳይረስ ዩቲዩብ ላይ ብቻ 179 ሚሊዮን ጊዜ ታይቷል። አጀማመሩ ሸጋ ሆኖ ዘግይቶ ግን እክል ስለገጠመው ፍቅር ይተርካል። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን ሳምንታዊ የሙዚቃ ቃና ነው። እንግዲህ ወለነኝ እስከ ምሽቱ 4 ሰዓት አብራችሁን ቆዩ። I still haven't found what I'm looking for. You two it's in your band no. በቦኖ መሪነት የተቀነቀነው ይዜማ ባንዱ መሰረቱ ከሆነው አይርላንድ ውጪ በአሜሪካም ሆነ በቀረው ዓለም ስሙን እንዲተክላስ ችሎታል። በእርግጥ ኢትዮጵያ በ1977 ረሃብ በገጠማት ወቅት ባንዱ በላይቭ ኤድ ኮንሰርት ከተሳተፉ አንዱ መሆኑም እንዲታወቅ ረድቶታል። እምነትን ተብቆ መቆየት ፈተና ያለበት መሆኑ ከዘፈኑ መልእክቶች ዋናው እንደሆነ አቀንቃኞቹ ተናግረዋል። I still haven't found what I'm looking for. You two, your music up in a bar. Kana, you got the lal. Hey! What I Like About You. እነዚህኞቹ ደግሞ The Romantics ይባላሉ። በፍቅር ቀን ስለተመሰረቱ ያውጡት ስም ነው። What I Like About You ተወዳጅ ከሆነ ዜማቸው አንዱ ነው። Romantics, what I like about you.
Well, there's a bridge and there's a river that I still must cross as I'm going on my journey. Oh, I might be lost and there's a rock I have to follow, a place I have to go.
Whitney Houston, Step by Step. በህይወት ፈተናዎች በሚገጥሙበት ወቅት ጸንተው ስለመቆየትና ያሰውት ለመدرس ትግስት እንደሚያስፈልግ ይመክራል። step by step.
Well, there's a bridge and there's a river that I still must cross as I'm going on my journey. Oh, I might be lost and there's a well, no one told me just how to get there, but when I get there, I know, 'cause I'm taking it.
Thank you. ዊትኒ ሂስተን ነበረች ስቴፕ ባይ ስቴፕ። ፍቅሬን ያያችሁ እስኪ ተቆሙኝ የምትለን ኤልዛቤት ተሾመነች ካያችሁ ተቆሟት። በዚሁ ልሰናበታችሁ የሳምንት ሰው ይበለን። እንግዲህ ነኝ ሰላም
አድማጮቻችን ለምሽት ያስተናዳናችሁ ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራን የቆየችው ብራና አይሉናት፣ ዋና አዘጋጇ ጽዮን ግርማ ነበረች። እንዲሁም ፕሮግራሙን በማስተናደድ አብረን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ አመሸሁት አስማማየ ነው ነኝ። ነገ በሌሎች መሰናዶች እንጠብቃችኋለን። መልካም ምሽት ይሁንላችሁ።